የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ታህሳስ 3 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
መጠኑ የበዛ ገንዘብ በህገ ወጥ መንገድ ከሀገር መውጣቱን አዲስ ጥናት አመለከተ።
በኢትዮጵያ ባሉ ሀገሮች በተለይ በኢትዮጵያ በርካታ ህዝብ በቂ የትራንስፖርት፣ የመድኃኒት፣ የትምህርት ቤት አቅርቦት በሌለበት እና አብዛኛው ህዝብ በዝቅተኛ ወይም በአስከፊ ድህነት ውስጥ በሚኖርበት ሀገር ውስጥ ይሄ ገንዘብ ባይወጣ ኖሮ ከፍተኛ ጥቅም ላይ የሚውል ነበር፣ ውጤት ሊያስገኝ ነበር።
የጥናቱ አቅራቢ ከፍተኛ የማክሮ ኢኮኖሚ ባለሙያው ዶክተር ኢዮብ ተስፋዬ ናቸው። በሙሉ ዘገባ እንመለስበታለን።
በአማራ ክልልና የቅማንትን ጉዳይም እንዳስሳለን። በዕለቱ የሙዚቃ ዝግጅታችን ደግሞ የኤርትራንና የኢትዮጵያን የሰላም ስምምነት ማድመቂያ የተሰራ ነጠላ ዜማ አዘጋጆችን ይዘናል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ ከስልጣን የመባረሩ ጉዳይ እኔን አያሳስበኝም ብለዋል። ፕሬዚዳንቱ ትላንት ከሮይተርስ ጋር ብቻ ያደረጉት ቃለ ምልልስን ተንተርሶ የቀረበ ጽሁፍ አንድን ምንም ስህተት ያልፈጸመና በሀገሪቱ ታሪክ ግዙፍ ምጣኔ ሀብት የፈጠረን ሰው ከስልጣን ማባረር ከባድ ነው ማለታቸው ተጠቅሷል። ተቃዋሚ ዲሞክራቶች ጉዳዩን ያነሱት ሚስተር ትራምፕ ከ2016ቱ ፕሬዝዳንታዊ ምርጫ በፊት በነገረ ፈጅ በማይክል ኮህን አማካኝነት ከሁለት ሴቶች ክፍያ መፈጸማቸው ጋር በተያያዘ ነው። የፌዴራሉ አቃቢ ሕግ ክፍያው የተፈጸመው በሚስተር ትራምፕ ትዕዛዝ ነው ብለዋል። ዲሞክራቶች ለሴቶች በድብቅ የተከፈለው ገንዘብ መጠን ሕጉ ለምርጫ ዘመቻ መዋጮ ከሚፈቅደው በላይና በትራምፕ ዘመቻ አስተባባሪዎች በአግባቡ ያልተገለጸ ነው ይላሉ። ይህን መሰሉ የምርጫ ዘመቻ ሕግን የጣሰ አሰራር ማንም ከስልጣኑ ሊያባረር የሚችል ወንጀል ነው ሲሉም የምክር ቤት አባላት ዲሞክራቶች ያስረዳሉ። ትራምፕ ግን ክፍያዎቹ ለምርጫ ዘመቻ በመዋጮነት የተሰጡ ባለመሆናቸው የፈጸምነው አንዳች ስህተት የለም ሲሉ ለሮይተርስ ተናግረዋል። በሌላ ዜና የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ሀገራቸው ከአውሮፓ ህብረት ለማስወጣት በያዙት ሂደት ላይ የራሳቸው ፓርቲ ወግ አጥባቂ የፓርላማ አባላት ዛሬ የትምም ድምጽ ይሰጣሉ ተብሎ ይጠበቃል። አብዛኛዎቹ የፓርላማ አባላት የሜይን ሀሳብ ተቃውሞ ድምጽ ከሰጡ ጠቅላይ ሚኒስትሯ ከስልጣናቸው ለመውረድ ይገደዳሉ ማለት ነው። ቴሬሳ ሜይ ግን ያ እንዳይሆን ባለኝ አቅም ሁሉ እዋጋለሁ ይላሉ። በመጨረሻም በፈረንሳይ ስትራስበርግ ከተማ መሀል በሚገኝ ገበያ ለገና በዓል የሚሆኑ ቁሳቁሶችን በመሸመት ላይ በነበሩ ገበያተኞች ላይ ጥቃት ከፍቶ 3 ሰዎችን የገደለውና ሌሎች 13 ያቆሰለው ጠመንጃ አንጋች በከፍተኛ ደረጃ እየታደነ ነው። ተጠርጣሪው ግለሰብ ትላንት ማታ ተኩሱን ተከትሎ ከገበያው አካባቢ ከተሰወረ በኋላ የፈረንሳይ ባለስልጣናት ዛሬ በመቶዎች የሚቆጠሩ የጸጥታ ጠባቂዎችን አሰማርተዋል። በግድያው የሚጠረጠረው የ29 ዓመት ዕድሜ ያለው ሸሪፍ ሼካት የተባለ በጽንፈኛ ተጠርጣሪዎች ዝርዝር ውስጥ ያለ ግለሰብ መሆኑን ፖሊስ አስታውቋል። የትላንቱን ጥቃት ለመፈጸም ያነሳሳው ምክንያት ምን እንደሆነ ግን የታወቀ ነገር የለም። ፈረንሳይ ጥቃቱን ተከትሎ የጸጥታ ስጋቷን ወደ መጨረሻ ደረጃ ከፍ አድርጋለች። የድንበር ቁጥጥሯን ከማጠናከሯን በላይ በሌሎች የበዓላት ገበያዎች አካባቢም ብዛት ያላቸው የጸጥታ ኃይሎች መድባለች። አድማጮች፣ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። መጠኑ የበዛ ገንዘብ በህገወጥ መንገድ ከሀገር መውጣቱን አንድ አዲስ ጥናት አመለከተ። ባለፉት 27 ዓመታት በህገወጥ መንገድ ከኢትዮጵያ የመጣውን መጠን 36 ቢሊዮን ዶላር የሚደርሰውን ጥናት ወንጀሉ የሚፈጸምበትን መንገድም ይዘረዝራል። አሉላ ከበደ የጥናቱን አቅራቢ የማክሮ ኢኮኖሚ ከፍተኛ ባለሙያውን ዶክተር ኢዮብ ተስፋዬን አነጋግሯቸዋል።
ዶክተር ኢዮብ ተስፋዬ በቅድሚያ ለጊዜው አመሰግናለሁ። መጠኑ የበዛ ገንዘብ በህገወጥ መንገድ ከሀገር መውጣቱን የተመለከተው ጥናቶ ነው ለዚህ ውይይታችን መነሻው። ባለፉት 27 ዓመታት ውስጥ በህገወጥ መንገድ ከኢትዮጵያ የወጣውን የገንዘብ መጠን 36 ቢሊዮን ዶላር ያደርሰዋል ጥናቶ። እስኪ የቁጥሩን ተጨባጭነት በምንመለከትበት እናስቀድም።
ተጨባጭ የቁጥሩ ተጨባጭ ላይ ግብ ሪሰርች ገንዝ ነው የገቢዎችን ወጪን የሀገሪቷን የንግድ ስታቲስቲክስ ወይም ደግሞ የሴንትራል ባንክ ባላንስ ኦፍ ፔመንት ስታቲስቲክስ፣ ከዛ በስታቲስቲክሱ በተጨማሪ ጉድለት የሚላል ኤረር ኤንድ ኦሚሽንስ የሚላል ባላንስ ኦፍ ፔመንቱ መነሻዎች የትም ሀገር ሲሰራ እነዚህ ነገሮች ፕላስ ደግሞ በሳምፕል ደረጃ የተከፈቱ ኤሊሲዎች፣ በሳምፕል ደረጃ የሚገቡ እቃዎች ፕራይስ፣ ኢንተርናሽናል ፕራይስ፣ እነዚህ ሁሉ በማቀናጀት እየተሰራ ነው። ቁጥሩ ምናልባት ጉዳዩን ለማያውቀው ሰው አስደንጋጭ ይሆናል እንጂ ብዙም የሚገርም ነገር አይደለም። እንደውም ሞደስት የሆነ አቀራረብ ነው የቀረበው።
ከዚህ በላይም ሊሆን ይችላል ነው የሚሉት?
ሊሆን ይችላል።
ዶክተር ኢዮብ በጥናቱ ከስድስት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2012 እስከ 500 ሚሊዮን ዶላር በዓመት በህገወጥ መንገድ ከኢትዮጵያ እንደሚወጣ፣ በተከተሉት ዓመታት ውስጥ ግን ያ መጠን እጅግ እየጨመረ መምጣቱንና እስከ 1.5 ቢሊዮን ዶላር መድረሱን ይዘረዝራል ጥናቱ። እስኪ ከሀገሪቱ የምጣኔ ሀብት አቅምና ንግድን ጨምሮ መሰረታዊ የምጣኔ ሀብት እንቅስቃሴዎች ጋር አዛምደው ያስረዱን።
በመጀመሪያ ደረጃ ለአድማጭ የሚሆነ ጉዳዩን ለማወቅ ለሚፈልግ ሰው ግልጽ መሆን ያለበት ኢትዮጵያ ይህን ሁሉ ገንዘብ ከየት አምጥታ ነው የሚል ግራ ሊገባቸው የሚችል ሰዎች አሉ። በመጀመሪያ ደረጃ የኢትዮጵያ ገቢ በተለይ በውጭ ምንዛሪ ያለው ገቢ ከውጭ ንግድ የሚገኝ እዛ ቀጥሎ በብድር በእርዳታ የሚገኝና በአነስተኛ መልኩ ሆነ ፎርማሊ በባንኮች በኩል የሚመጣ ረሚታንስ ነው። እነዚህ ናቸው ምንጮቹ። የሀገሪቱ ኤክስፖርት አነስተኛ ነው፣ የገቢ ንግዷ ከፍተኛ ነው። የሀገሪቷ ኤክስፖርት 3 ቢሊዮን ሲሆን 16 ቢሊዮን የገቢ ሪከርዱ የኢምፖርት ቶታል ኢምፖርቱ ነው። ስለዚህ ይህን ኢምፖርት ፋይናንስ የሚደረገው ኢትዮጵያ በምታገኘው የኤክስፖርት ገቢ ብቻ አይደለም። ይሄ የሚደረገው ከውጭ በሚገኝ እርዳታ፣ ብድር፣ ሌሎችም የገቢ ምንጮች፣ ፎሬን ዳይሬክት ኢንቨስትመንት፣ በወጪ ንግዱ ብቻ የሚተዳደር ሳይሆን ይህንን የሚሰጡ ማለት እነዚህ ሶርሶች ናቸው ኢምፖርት የሚሸጡ። ስለዚህ ግልጽ መሆን ያለበት የወጣው ገንዘብ ከኤክስፖርት እየተገኘ 3 ቢሊዮን ዶላር የሚገኘው ላይ እየተቀነሰ ሳይሆን ሀገሪቷ ከምታገኛቸው የገቢ አይነቶች ናቸው። ኤክስፖርት፣ ቅጥም እንዳልኩ እርዳታ፣ ብድር እና ረንታንስ እንዲቁ እንዳይት ኢንቨስትመንት ናቸው። ይሄ ነው አንዱ። ሁለተኛ በንግድ ላይ በኤልሲ ነው የሚሰራው ኢትዮጵያ ውስጥ እንሲ በመክፈት ነው። ያንን በመክፈት በሚደረግ ገዢ ገዛል ያለበት የኢትዮጵያን ኤክስፖርት ገዛል የሚችልበት ዋጋ አለ። ኢትዮጵያ ኢምፖርተሮች ደግሞ እናስወጣበታለን የሚል ዋጋ አለ። ያ ዋጋ ከኢንተርናሽናል ፕራይስ ከኢንተርናሽናል ከተባለ ቫሪያንስ አለ። ስለዚህ ያ ዲፍረንስ ነው ተጀምሮ እዚያ አማውንት ላይ የደረሰው። በአንዳንድ እቃዎች ላይ 100-200% 500%፣ በሌሎች እቃዎች ላይ ደግሞ ከዛ በላይ ፐርሰንት ገባለ ዋጋ እንዲቀርብ።
መልካም። አሁን ደግሞ እስኪ የገንዘቡን መውጫ መንገዶች እንመልከት። እንዴት ነው እንዲህ ከፍተኛ መጠን ያለው ገንዘብም ከሀገር እንዲኮበልል የተቻለው? በምን መልኩ ነው ከሀገር የሚወጣው? በጥናቱ የዘረዘሯቸውን መንገዶች መልሰው ለአድማጮቻችን ቢያጋሩ።
እንዴት አደገ የሚለው መጀመሪያ ልመልስ። ያደገበት ምክንያት ሀገሪቷ ኢምፖርትም ኤክስፖርትም በተወሰነ መልኩ ኤክስፖርት በጣም ፈጣን በሆነ መልኩ ኢምፖርቱ አድጓል። ይህ በዛ ምክንያት
ዶክተር ኢዮብ ሚስ ኢንቮይሲንግ ያሉት የተጋነነ መግዣ ወጪ ይጠየቃል። ወደ ሀገር ውስጥ ሲገባ የሚቀርበውን ቁጥር እንዲሁ ተጋኖ ይቀርባል ብለዋል። እስኪ ያፍታቱልን። ማስ ይገዛ መንግስት በሚፈጽማቸው ግዢዎች ላይ ነው? ለማን ነው ያ ሰነድ ተጋኖ የሚቀርበው?
ለምሳሌ ዛሬ ትፈልጋለህ እቃ ለማስገባት፣ ረቅ ሊሆን ይችላል፣ ሸቀጥ ሊሆን ይችላል፣ ማሽነሪ ሊሆን ይችላል። ስለዚህ የምታስገባውን ካምፓኒ ከመረቅ ከታወቅ በኋላ ሙሽንጎች ለማድረግ ሀሳቡ ካለ የሚሸጥልህ ካምፓኒ ጋራ ከፍ አድርጎ ፕራይሱን እንዲቆት እንዲያደርግ ታደርጋለህ። አለበለዚያም የራስህ ካምፓኒ ከሆነ በሌላ ስም የከፈተው በምስ ሊሆን ይችላል፣ በልጅ ሊሆን ይችላል። ተቀማጭነቱ ሚኒስት ወይም ደግሞ ጅቡቲ ከሆነ ከራሴ ካምፓኒ ኮት አድርገህ ታስመጣለህ፣ ሊስ ትከፍታለህ። ዛት እና በዚህ መንገድ ነው ስፖርት ስታረግ የረጅም ጊዜ ደንበኛ ካለ አሳምሰት ምን ላለ ቡና ሊሆን ይችላል፣ በልክ ሊሆን ይችላል። ስለዚህ ዋጋውን በዚያ ዋጋውን አሳምሰህ ኮት አድርግ ማለት ትችላለህ። የተገዛበትን ዋጋ
ስለዚህ ያ በልዩነት የሚገኘው ገንዘብ ውጭ ሀገር ባለ ባንክ ውስጥ እንዲቀመጥ ቀድሞውንም እንዳይመጣ ይደረጋል። ከውጭ የሚመጣ ከሆነ ከሀገር ውስጥ የሚወጣ ከሆነ ደግሞ ለግዢ ከሚውለው ገንዘብ ጋር መጠኑ ከፍ ያለ ገንዘብ ወጥቶ እንዲቀር ይደረጋል። መልካም። የመጨረሻውን ጥያቄ ልሰንዝር ዶክተር ዮብ። በብዙ ቢሊዮን ዶላሮች የሚሰላ የዚህን ያህል መጠን ያለው ገንዘብ ከሀገር መውጣት መቻሉ የሚከስታቸውን ፈተናዎች አንድምታውን ደግሞ ይመርምሩ። በሀገሪቱ የምጣኔ ሀብት ይዞታ ላይ በቀጥታ የሚያደርሰውን ጉዳትም ሆነ በህዝብ ላይ በኑሮ ላይ የሚያስከትለውን ጣጣና ጉዳቶች በአንጻሩ ቢያስረዱ ወይም ቢገልጹልን።
ኢምፕሊኬሽን ወንድምታው ምንድን ነው ላልከው፣ ወል በኢትዮጵያ ባሉ ሀገሮች በተለይ በኢትዮጵያ በርካታ ህዝብ በቂ የትራንስፖርት፣ የመድኃኒት፣ የትምህርት ቤት አቅርቦት በሌለበት እና አብዛኛው ህዝብ በዝቅተኛ ወይም በአስከፊ ድህነት ውስጥ በሚኖርበት ሀገር ውስጥ ይሄ ገንዘብ ባይወጣ ኖሮ ከፍተኛ ጥቅም ላይ የሚውል ነበር፣ ውጤት የሚያስገኝ ነበረ። ለምሳሌ ቤቶች ቢገነቡበት ወይም ትምህርት ቤቶች ወይም ክሊኒክ፣ ጤና ጣቢያ የመሳሰለው ነገር ቢሰራበት ለህብረተሰቡ ጠቃሚ ነው። ሰከንድ፣ ይህ እንደዚህ አይነት እርዳታ ወይም በብድር የተገኘ ገንዘብ በዚህ አይነት መልኩ የሚወጣ ከሆነ የውጭ ምንዛሬ የማፍራት አቅምን ያዳክማል። የውጭ ምንዛሬ አቅምን እዳክም ብቻ ሳይሆን የንግድ ሚዛን ጉድለትን ይሰፋል። በተጋነዘ ዋጋ እቃ ሲገባ የንግድ ሚዛን ጉድለት ይሰፋል። ያ በሚሰፋበት ጊዜ የብር የመግዛት አቅም ይዳክማል። የብር መግዛት አቅምን ከሌሎች ጋር ለማስተካከል ሲባል ዲቫሉዌሽን ይካሄዳል። ያ ደግሞ ዲቫሉዌሽን መልሶ ኢንፍሌሽን ያስከትላል። እንዲህ እያለ ቪሽየስ ሰርክል ይሰራል። ስለዚህ ማክሮ ኢምፕሊኬሽንም አለ፣ ኢኮኖሚ ላይ አጠቃላይ ኢኮኖሚ ላይ ኢምፕሊኬሽን አለው። ስለዚህ የመውጣቱ ብቻ ሳይሆን የማክሮ ኢኮኖሚክ ባላንሱም ያናጋል። በዚህ ምክንያት ነው ኢምፕሊኬሽኑ ሰፋ ያለ ነው። በልማት በኩል የሚቀር ልማት አለ መስሩ ፎርፊት የሚያደርገው ወይም ደግሞ በዚህ ምክንያት የሚያጣው የልማት ኢሹ አለ። አሁን ያዝ ሳይድ ደግሞ የማክሮ ዘርፌድ ባላንስ ላይ የሚፈጥረው ተጽዕኖ አለ። በብር ውጪ ምንዛሬ ክምችት ላይ የሚፈጥረው ተጽዕኖ አለ።
መልካም። ዶክተር ኢዮብ ተስፋዬ ከፍተኛ የማክሮ ኢኮኖሚ ባለሙያ፣ እግዜር ይስጥልኝ።
ቴንክ ዩ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአማራና የቅማንት ሕዝብ በባህል፣ በቋንቋ፣ በሃይማኖትና በስነ ልቦና አንድ ሕዝብ ነው። ሊለያዩን የሚሹ ወገኖችን ከጸጥታ ኃይሉ ጎን በመቆም ስለ ሰላም እንሰራለን ሲሉ በጎንደር ከተማ በተደረገው የሰላም ውይይት ላይ የተገኙ የሁለቱም ወገኖች ተናገሩ። የክልሉ የሰላምና የደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጸጋይ በበኩላቸው አጥፊዎችን ለሕግ እናቀርባለን፣ በዚህ ረገድ ሕዝቡ ይልቁንም ወጣቱ ሊተባበረን ይገባል ብለዋል። አስቴር ምስጋናው ዝርዝሩን ይዛለች።
በቅርቡ በማዕከላዊና በምዕራብ ጎንደር ዞኖች ባሉ አንዳንድ ወረዳዎች ግጭት ተከስቶ ነበር። ችግሩ የቆየ ቢሆንም በተለይ ከአንድ ወር ወዲህ ግን እየከፋ መጥቷል። በቋራ በመተማ በጭልጋና በደንቢያ ባሉ ቀበሌዎች ብዙ ሰዎች ሞተዋል፣ ሀብት ንብረት ወድሟል፣ በርካቶችም ከቀያቸው ተፈናቅለዋል። የግጭቱን ምንጭ ለማጣራት ስንሞክር ከአማራ ወገን የሆኑት ጥቂት የቅማንት ማህበረሰብ አባላት የህወሀት ተላላኪዎች በመሆናቸው ለአካባቢው ግጭት መንስኤ ሆነዋል ይላሉ።
ህወሀት የሆኑ ሰዎች አሉ ይባላል።
ከቅማንት ማህበረሰብ የሆኑት ደግሞ እኛ የማንነት ጥያቄ አንስተን ምላሽ ቢሰጠንም ቦታ የማካለሉ ስራ ስለዘገየብን ጥያቄ አነሳን፣ ግን ይህንን የመብት ጥያቄ መመለስ የማይፈልጉ አካላት ምላሽ ላለመስጠት ነው ግጭቱን እየፈጠሩ ያሉት ይላሉ።
ጥያቄውን ላለመመለስ የሚጥሩ አካላት በአማራ ሕዝብ ስም ህገወጥ ቡድኖችን በማደራጀት ይህ ጥያቄ እንዲታፈን የሚያደርጉ አካላት እንዳሉ ግን መግለጽ እፈልጋለሁ።
ያም ሆነ ይህ በሁለቱ ህዝቦች መካከል ግን አንድ ውዝግብ እያስነሳ ያለ ጥያቄ አለ። ያም የቅማንት ብሔረሰብ የሚያነሱት የሶስቱ ቀበሌዎች ይሰጠን ጉዳይ።
ሶስት ቀበሌዎች ጋር ውሳኔዎችን የቅማንት ማህበረሰብ የማንነት ጥያቄ መሰረት አድርጎ በቅማንት ማህበረሰብ ነዋሪ እንደሆነባቸው በህዝብ ውሳኔ ሳይወሰንባቸው በቀጥታ ወይም ወደ ምርጫ ሳይገባ የተወሰነበት አካባቢ ነው። ስለሆነም የተጠየቀው 72 ቀበሌ ነው። በ72 ቀበሌ ውስጥ እነዚህ ይካተታሉ። ሆኖም ግን የቅማንት አስተዳደር የማንነትና ራስ አስተዳደር መዋቅር ለማወቅ በሚፈለግበት መንገድ ሶስቱ ቀበሌዎች በአማራ ቀበሌዎች የተካለሉ ውስጥ እንደ ደሴት የተቀመጡ በመሆናቸው ወይም አንድ ቀበሌ ከሌላው ሰፊ የቅማንት ቀበሌዎች ከጥርጋ ጋር ስለሚቆርጣቸው የክልሉ መንግስት ጥርቅ
የክልሉ የሰላምና የደህንነት ቢሮ ኃላፊ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ እነዚህ ቀበሌዎች ወታደራዊ ስልጠና ሲሰጥባቸው የነበሩ ቀበሌዎች ናቸው ማለታቸው ይታወሳል። ታዲያ ይህን ውዝግብ በሰላማዊ መንገድ ለመፍታት ከሶስት ቀን በፊት በጎንደር ከተማ ከቅማንትና ከአማራ ብሔር የተውጣጡ ተወካዮች የሀገር ሽማግሌዎችና ከፍተኛ የክልሉ የመንግስት ባለስልጣናት በተገኙበት የውይይት መድረክ ተዘጋጅቶ ነበር። የውይይቱ መቋጫ ምን ሆነ በማለት በውይይቱ ተካፋይ የነበሩት አቶ ፈጠነ ጌቱን በስልክ ጠየኳቸው።
ሁለት ህዝቦች የቅማንትና የቅማንት ህዝብ ቁጥር አንድ ቅማንት ነው፣ ሲቀጥል በአማራ ነው ቁጥር ሁለት። ስለዚህ ሁለቱም በጋራ በአንድ ማህበራዊ ግንኙነት በአንድ ፖለቲካ ስነ ምህዳር ውስጥ ተቀምጠው በሃይማኖትም በዘርም በሁለንተናዊ ግንኙነታችን አንድ ሁነን እንደ ሁለት ልኖር ስለማንችል በጋራ አሁን ላይ ለተፈጠረው ሰላም ልንሰራ እንደሚገባ የተፈጠረውን የማህበራዊ ኢኮኖሚያዊ ስነ ልቦናዊ ቀውሶች በአጭሩ ልንቀለብሳቸው እንደሚገባና የሰላም ማስከበር ሂደት ህግን የማስከበር ሂደት በጋራ ልንሰራ እንደሚገባ ከመንግስት አካላት ጋር ከጥቅል በክልሉ ካሉ አካላት ጋር ልንሰራ እንደሚገባ የጋራ ድምዳሜ ተይዞ ነው የተወጣው መድረኩ ላይ።
አቶ ልጅሸት አስፋው ሌላው የውይይቱ ተካፋይ ነበሩ። የእርሳቸውም ሀሳብ ይሄ ነው።
ነበረ ህዝብ አማራና ቅማንት አንድ ነው። እዚህ ላይ አንድ እንዳይሆን የሚያደርግ ያለ ህወሀት ነው። የህወሀት ተላላኪዎች ናቸው ኮሚቴዎች እንጂ ማህበረሰቡ ህዝቡ አይደለም ቅማንቱ። ይህን ኮሚቴው ደግሞ በህግ መጠየቅ አለበት። እኛ ግን ቅማንቱና አማራው እንደነበረው አንድ እናደርገዋለን። አሁንም አንድ ነን። ለቀጣዩም ሰላም ሊፈጠርበትን
በውይይቱ ማጠቃላይ የክልሉ ሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ የውይይቱን መቋጫ እንዲህ አሳርገውታል።
የቅማንትና የአማራ ህዝብ አንድ ሆኖ የኖሮ ሳይሆን ወደፊትም በእጅጉ ተጠናክሮ አንድ ሆኖ የሚቀጥል ህዝብ ነው። ይህ አጀንዳ የቅማንት ህዝብ አጀንዳ አይደለም። አስፈላጊ ከሆነ የማንነት ጥያቄ ወይም ደግሞ አሁን ካለኝ የኑሮ ሁኔታና ፖለቲካዊ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለውም። ዞሮ ዞሮ ግን ይህ አጀንዳ እናንተም እንዳላችሁት እኔም እንደምጋራው የቅማንት ህዝብ አጀንዳ አይደለም። በዚህ በኩል መተባበር ያለብን ነገር አጥፊዎችን ለህግ እናቀርባለን። ባይዞ የህዝቡን ችግር የሚፈታው መንግስትና ድርጅት ነው ብላችሁ እንዳታስቡ። መንግስት መሪ ነው፣ ድርጅት መሪ ነው። እናንተን ግን አይጠቀም። በአንድ ነገር ልንተባበርና ልንተጋገዝ እንችላለን። እዚህ ያላቸው የፍትህ ተቋማት፣ እዚህ ያላቸው የጸጥታ ተቋማት አንዳንድ ጊዜ አሁን ያለው አጀንዳ ከህግ በላይ ነው፣ አማራን ማፍረስ ነው። ስለዚህ ጥፋተኞች ለህግ ሲቀርቡ የፍትህ አካላት እዚህ ጋር መተባበር አለባቸው። እኔ ወንጀለኛ ነው ብዬ አቅርቤ የቅማንትና የአማራን ህዝብ ጥቅም ብቻ ሳይሆን የኢትዮጵያን ህዝብ ጥቅም የሚጻረር ነው ብዬ አስቤው እሱ በሌላ መንገድ የሚያስተናግደውና የሚሸኘው ከሆነ ይሄ እናንተ ዳኛ አይደለም። ወጣቶች ይህን ትቆጣጠሩልናላችሁ። ሌላው አሁን ከመቼውም በላይ በግልጽ መነጋገር ያለብን ነገም በአደባባይ የምንነጋገረው ወያኔ ባስቀመጠው ጂኦግራፊና ቶፖግራፊኛ አንወሰንም። ወደኋላ የምንፈታቸውን ወደኋላ ገፍተን ወደፊት የሚያሳየን አጀንዳ ላይ ብናተኩር በእጅጉ እንጠቀማለን ብዬ አስባለሁ። ለውጡ ከጎዳና እንዳይወጣ፣ ከመስበር እንዳይወጣ፣ ከኢትዮጵያ እንዳይወጣ በጥንቃቄ እየተናበብን መሄድ መቻል አለብንና ወጣቶችን በመተባበር አስፈላጊ መጥፎ ሰዎች በሙሉ ይወገዳሉ፣ ለህግ ይቀርባሉ። ፈለግንም አልፈለግንም ማንም የማንም ደም ተጠምቆ እዚሁን በርጋ የሚቀመጥበት ጊዜ አይደለም።
ውይይቱ ከተጠናቀቀ በኋላ የሰላም ባለቤቶች እኛንን ቀማንትና አማራ ስንደመር ጎንደሬ፣ ስናድግ አማራ፣ ከፍ ሲል ደግሞ ኢትዮጵያዊንን የሚል አጀንዳ ያነገቡ ከሁሉም ወረዳዎች የተውጣጡ የቅማንት ወጣቶች፣ በጎንደር የአማራ ወጣቶች ማህበር፣ የጎንደር ከተማ የሰላምና ልማት ሸንጎ አባላት እንዲሁም የጸጥታ ኃይሎች በጋራ በመሆን ኮሚቴ አቋቁመው ስራ እንደጀመሩ ተወያዮቹ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዝግጅታችን እናልፋለን። በቅርቡ የኤርትራና የኢትዮጵያ ድምፃውያን የተሳተፉበት አለፈ፣ በትግርኛ ደግሞ ሀሊፋ የተሰኘ ነጠላ ዜማ ከአድማጭ ጆሮ ደርሷል። የኤርትራንና የኢትዮጵያን የሰላም ስምምነት ተከትሎ በተሰራው በዚህ ነጠላ ዜማ አንጋፋና ወጣት ድምፃውያን ተሳትፎበታል። መስታወት አራጋው ድምፃውያኑንና የሙዚቃ አቀናባሪውን አነጋግራለች።
በቅርቡ የኢትዮጵያና የኤርትራን የሰላም ስምምነትና የሕዝቡን አብሮነት የሚገልጽ ነጠላ ዜማ ለአድማጭ ደርሷል። ግጥሙ በአንጋፋው ግጥም ጸሐፊ ይልማ ገብረአብ ነው የተደረሰው። ዜማና የሙዚቃ ቅንብር ደግሞ በኤልያስ መልካ። ኤልያስ መልካ በሀገራችን ሙዚቃ ላይ ከፍተኛ አሻራ የጣለ ወጣት የሙዚቃ አቀናባሪ ነው። ቁጥራቸው ከፍተኛ የሆኑ የአንጋፋና የወጣት ድምፃውያንን አልበሞችና ነጠላ ዜማዎች አቀናብሯል። በአድማጭም ዘንድ የእሱ ቅንብሮች ተለይተው ይታወቃሉ፣ ተወዳጅም ናቸው። አለፈ በአማርኛ በትግርኛ ደግሞ ሀሊፉ የተሰኘው ነጠላ ዜማ የታሰበው ሁለቱ ሀገሮች የሰላም ስምምነት ላይ ከመድረሳቸው በፊት የመለያየት ቁጭት ይዞን ነበር የሰራ ነው ይላል። ኋላም በሁለቱ ሀገሮች እርቅ ሲወርድ ግጥሙን ይልማ ገብረአብ እንደቀየረውና በድጋሚ ተቀናብሮ እንደተሰራ ገልጾልናል።
ግጥሙ ሲጻፍ ጎን ለጎን ነው ምን ለምን ተዘጋጋን ለምን ተኮራረስን ነበረ ይልማ ነበር የጻፈው። ከዛ በኋላ ግን አንድ ቀን ጠዋት ስንነሳ የኢትዮጵያ ሰላም ሚኒስትር ሄዷል እዛ እና ዘፈኑ ዋጋ አጣ ማለት ነው። ቀረዚ እኛ ዘፈን አሻራል እሱ ወደ ታርቋል እንታረግ እንጂ የሚለ ዘፈን። ስለዚህ ግጥሙን መቀየር ግድ ነበረ። ስለዚህ በቃ በሱ ምክንያት ግጥም ተቀያይረዋል። ምክንያቱም እኛ መጀመሪያ ስንሰራ የተሰራ ግጥም ምንም ግንኙነት አልነበራቸውም ሳይለ ነበረ። ስለዚህ ጋሚ ግጥም ጻፍ ማለት ነው እና መጀመሪያ የተጻፈው ግጥም ላይ ብዙ ነገር ተነካካ። ይልማ ከጠራው ግጥም ላይ ለሚያልፍ ነገር ለማየውን ነገር እንደ ወንድም ሆኑትን እንደማዛ አጋድም አለፈ። እሱ ጊዜ ተመልሶ አይምጣ በፍቅር እንሆን ያ ጊዜ አለፈ፣ ግን በከንቱ አጋደለን ነው የድሮው ጦርነት። ስለዚህ በሱ ነገር ሲሆን አንደኛ ሁለተኛ ተመልሶ እንዳይመጣ ትምህርትም ይሰጣል። ሁለተኛ ደግሞ ትዝታውም ያኛ ከባድ ነው። ጠባሳው ዝም ብሎ የሚተውም አይደለም። ስለ ብልጽግና እንደሱ አይነት አስከፊ ጊዜ ምንም በፍጹም ተመልሶ እንዳይመጣ በሚያደርግበት ነገር ላይ ለማበረታታት ነው እንግዲህ ዘፈኑ። ከዚህ በኋላ እንደሱ እንደሚዛሚሆን እንደሱ እንደማንሆንም ለማስገንዘብ እና ደግሞ ለመነጋገርም ነው። ኤርትራውያን ዘፋኞች ልናስገባ አስፈልገን ነበረ፣ ብዙ አላገኘንም። ግን በቃ ከኛ ከኢትዮጵያ እነ ወዲ ባረ እነ ሶፊያ አልተዋ እነ ሀሌሩት እነ ሞገስ ተካ አልማይሽቴ እነዘዘቤቱ እነ ቤጂጂ እዛ ላይ የምታያቸው ብዙዎቹ ተሳትፏል እና አብዛኛዎቹ ትግርኛ የተመረጠበት ምክንያት ያው አካባቢ ላይ የሚነገረው ቋንቋ ትግርኛ ስለሆነ እዛ አካባቢ ያለው ነገር ስለ ማለት ነው። ግጥሙ የተገጠመው ትግርኛውን ግጥም የገጠመው ዳዊት ይባላል። የማህሌት ድምፃዊት ማህሌት ወደ ግቢስ ይባል ነው ዋና ዜማ ይሄ ነው። ተጨማሪ ዜማዎች ደግሞ እና ሌሎች የገቧቸው እና ሌሎች ሰምታቸዋል። ቤጂጂ የራሷን ሰታለች እና እንደዚህ ነው በአጠቃላይ
አኳርፎን ያከረመን አመት ሊካስ ነው በፍቅር በረከት አርቆ ነፋፍቶን ከርሞ ቀን መጣለ ወዳጅን ደግሞ ነጋ
የግጥምና የዜማ አደራሲው ሞገስ ተካ በድምጻዊነት በዚህ ነጠላ ዜማ ውስጥ ተሳትፏል። የሁለቱ ሀገሮች መለያየት አላግባብ ነበር፣ ህዝቡ ተመልሶ መገናኘቱም ታላቅ ደስታን ሰጥቶኛል ይላል።
ሲጀመር መለያየቱ ለእኔ ህመም ነው ማለት ጥሩ አይሰማኝም። በመለያየት ውስጥ ያለው አደጋ ከፍተኛ ነበር። ለነዛን ያህል አመታት ህዝቦች ተራርቀው ፖለቲካ አማካኝነት በአይነ ቁራኛ እየተያዩ የኖሩበት ሁኔታ ነው ያለው። ያ ማለት ምንድን ነው? ፖለቲካ የፈጠረው ነገር ነው። ያው የፖለቲካ መሪዎች ህዝብን ወደ ፈለጉት አቅጣጫ ይመሩታል። ፖለቲካ ያው የታወቀ ነው እንግዲህ። ስለዚህ በነዛ አመታት ውስጥ በየሚዲያዎቹ ተላልፈው የነበሩ ቅስቀሳዎች እና ፕሮፓጋንዳዎች መልካም አልነበሩም። ግን ህዝቦች ግን ያው የምተለያይተው የማይለያዩ መሰረታቸው አንድ የሆነ ህዝቦች በመሆናቸው በውስጣቸው የነበረው የአንድነት የፍቅር መሰረት ያው የተናጋ ባለመሆኑ ተመልሰን ያው ይህ ሁኔታ ሲመጣ እንግዲህ የነበረውን ስሜት አሁን በቅርብ የነበረውን ስሜት ሳስታውሰው በጣም ይገርመኛል። ማለት በህዝቦች መካከል ያለው ፍቅር የአንድነት ስሜት ሞቶ እንዳልተቀበረ በህይወት እንደነበረ እና በቃ መሪዎች ደግሞ ሲመጡ ወደ አንድነት፣ ወደ ፍቅር፣ ወደ ሰላም የሚመሩ መሪዎች ሲመጡ ደግሞ ተመልሶ ሁኔታ በአጭር ጊዜ ውስጥ ደግሞ ይህንን መልክ ይዟል ማለት ነው እና የነበረው የመለያየት ሁኔታ ወይም ደግሞ የነበረው ክፍተት ለሁለቱም ህዝቦች ጥሩ ያልነበረ ህመም የፈጠረ ውስጡም ስቃይ ነበር ማለት ይቻላል። ምክንያቱም መለያየት የማይኖርባቸው ህዝቦች ተለያይተው ሲኖሩ መቼም አንድ ትውልድ ነው 27 ዓመት ቀላል አይደለም እና ጥሩ ስሜት አይሰማኝም የመለያየት ሁኔታ ማለት ነው። ግን ሁሉም ነገር በጊዜው ስለሆነ እግዚአብሔር ፈቀደና ደግሞ እንደገና ወደ ሰላም፣ ወደ ፍቅሩ፣ ወደ መስማማቱ ስሜት ሲመጣ በጣም ደስ ይላል። እንደ አብዛኛው ኢትዮጵያዊ የእኔም ስሜት ይህን ይመስላል ማለት ነው።
በዚህ ነጠላ ዜማ በድምፃዊነት ከተሳተፉት መካከል ቤቲጂ አንዷ ናት። የራሷን ስሜት በዜማ በሚገባ ገልጻለች። በኢትዮጵያና ኤርትራ መካከል ተፈጥሮ በነበረው ያለመስማማት የተጎዱ ወገኖችን ከውጭ የበጎ አድራጎት ድርጅት ጋር በመሆን በፈቃደኝነት ስታገለግል ኖራለች።
ልዩ ደስታ ነው የሚሰማኝ። ከዚህ በፊትም ቀደም ብዬ የኤርትራ ስደተኞች ስሬ ስላሉ እኔ ከዩኤንኤችሲአር ስደተኞች ላይ ስለምሰራ ሄጄ ጎብኝቼ አይቻቸው ነበር እና ሩቁም ከመምጣቱ በፊት ይህን እንቅስቃሴ የሚያደርጉ ሰርተውኝ አብረን ፕሬስ ሪሊስ ሰተንም ነበረ። ማለት ሰላም መምጣት አለበት፣ ሁለት ሀገሮቹ ተለያይተው ለሁለቱም የሚበጅ ነገር አይደለም የሚል ነገርን እየተወያየንበት ነበረ እና ለአጋጣሚ ሆነና ሰላሙ በጣም ባልጠበቅነው ሁኔታ ፈጠነልን። ለዚህ እኔ በጣም በጣም ደስተኛ ከሆኑ አካሎች አንዷ ነኝ። ትንሽ ዜማ ነው የሰራሁት። እኔ የዘፈንኩትንም ሙሉንም አይደለም ዜማ የሰራሁት፣ በጣም ትንሽ ነው። ኤልያስ ያው ምንም የሰራ ሰው ክሬዲት መሰጠት አለበት የሚል አመለካከትም ስላለው ነው። እኔም ዘፍነውን ቦታ ትንሽ የመጀመሪያዎቹን ቦታ ላይ ነው የኔ ዜማ ያስገባሁት እና ወደፊት በዘፈን ልክ እንደዚህ አይነት ዘፈኖች መስራት በጣም ደስ ይለኛል። ምክንያቱም ዘፈን መልእክት ማስተላለፊያም ነው። መዝናኛም እንደመሆኑ መጠን ግን ደግሞ በአንድ በኩል ደግሞ መልእክት ማስተላለፊያ ነው እና እንደዚህ አይነት ጥሩ መልእክቶችን እያስተላለፍኩኝ የተለያዩ ዘፈኖችን መስራት አስባለሁ ወደፊትም።
የሁለቱን ሀገሮች አንድ መሆንን የሚያሳይ ሙዚቃ የመስራት ሀሳብ አለሽ?
አዎ አለኝ። ከዚህ በፊትም ከአነጋግረው የኤርትራ አርቲስት አለች እና ከእሷ ጋር የመስራት ፍላጎት እንዳለኝ ነግሬያቸው ነበር እና ያው በተለያዩ ምክንያቶች እኔም ትንሽ ቢዚ ስለሆንኩባቸው ይመስለኛል በደንብ ያልገፉበት። ግን እዛም ያለ ዘፋኝ እዚህ መጥቶ መዝፈን የሚችልበት እና ደግሞ እዛ ሄደን የምንዘፍንበት ዘፈኖቻችን እዛም ያለው የዚህም ሁለቱም የሚሰማበት በአንድነት ከዛ ደግሞ አርቲስቶችም አንድ ላይ መስራት የምንችልበት መንገዶች ቢፈጠሩና ቢሰፉ በጣም ጥሩ ነው ብዬ አስባለሁ።
የዛሬው የጋቢና ቪኦኤ ጉዟችን
በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ካፒና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
Radio Sagale Americati.